ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አምሽታችኋል? ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘ ዌይ የተሰኘው ፕሮግራማችን ነው። አድማጮች አሁን በቀጥታ የምናልፈው በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናችሁን ቆዩ።
Hello listening friends.
እንደምን አላችሁ አድማጮች?
We are glad you tuned in to listen to this program.
ፕሮግራማችንን ለማድመጥ ሬዲዮናችሁን በመክፈታችሁ ደስተኞች ነን።
We are in the midst of a series of messages entitled Freedom from Fear.
ከፍርሃት ነጻ መሆን በሚል ርዕስ ተከታታይ ትምህርት እየተማርን እንገኛለን።
And I want to begin today by telling you about an incident.
ዛሬ ደግሞ አንድ ገጠመኝን በመንገር ጀምራለሁ።
One day I saw a man wearing a t-shirt that says no fear.
አንድ ቀን አንድ አልፈራም የሚል ቲሸርት የለበሰ ሰው አየሁ።
It immediately got my attention.
ነገሩም ወዲያው ቀልቤን ሳበው።
Because I knew that I've been talking about freedom from fear.
ምክንያቱም ከፍርሃት ነፃ ስለመሆን እያስተማርኩ ነበርና ነው። ከዚያም ለራሴ እንዲህ አልኩኝ፣ ይህ ሰው ከፍርሃት ነፃ የሆነ ሰው ነው ማለት ነው አልኩ።
But then I began to reflect on this.
ከዚያ ግን ማሰብ ጀመርኩ።
Marketing executives obviously knew that there are some who want to convince themselves that they are courageous.
ነጋዴዎች አንዳንድ ራሳቸውን እንደደፋር የሚቆጥሩና ራሳቸውን ለማሳመን የሚሞክሩ ሰዎች እንዳሉ ስለሚያውቁ
So they printed these words, no fear.
አልፈራም የሚል ቃል አትመዋል።
The problem was that many people confuse courage with fearlessness.
የብዙ ሰዎች ችግር ፍርሃትን ከድፍረት ጋር ማቀላቀላቸው ነው።
They market courage as the absence of fear.
ድፍረትን ከፍርሃት አለመኖር ጋር አያይዘው ይነግዱበታል።
But this couldn't be further from the truth.
ይህ ግን ከእውነት የራቀ ነው።
The truth is this.
እውነታው ይህ ነው።
Courageous people are not fearless people.
ደፋር ሰዎች ከፍርሃት ነፃ የወጡ ሰዎች ናቸው ማለት አይደለም።
In fact, I think sometimes that fearless people may be simply stupid people.
እንደውም አንዳንድ ጊዜ የማይፈሩ ሰዎች ግድ የለሾችና የማያስቡ ሰዎች ናቸው።
True courage is confronting your fears.
እውነተኛ ድፍረት ፍርሃታችሁን ይቋቋማዋል።
True courage is facing down your fears.
እውነተኛ ድፍረት ፍርሃታችሁን ይጥላል።
True courage is triumphing over your fears.
እውነተኛ ድፍረት በፍርሃት ላይ ድልን ያደርጋል።
In reality, this type of bravado that is displayed on t-shirts or caps is merely ignoring what is deep down under the surface that needs to be dealt with.
እንዲህ ያለው የፍርሃት ጀግንነት ከፍርሃት ጋር ለመጋፈጥ ያለመፈለግን ያሳያል።
Social scientists call this type of thinking detachment.
የማህበረሰብ ተመራማሪዎች እንዲህ ያለውን አስተሳሰብ መለየት ብለው ይጠሩታል።
These are people who try to bury their fears by appearing to be strong and confident and courageous.
እንዲህ ያሉ ሰዎች ጠንካሮች በራሳቸው የሚተማመኑና የማይፈሩ በመምሰል ፍርሃትን ሊቀብሩት ይሞክራሉ።
Most often they don't know how to conquer fear in their lives.
በአብዛኛው ፍርሃትን ከህይወታቸው ውስጥ እንዴት ማሸነፍ እንዳለባቸውም አያውቁም።
Their attitude is this.
አስተሳሰባቸው እንዲህ ነው።
I am okay. I don't need you to come close to me.
ደህና ነኝ። አትቀረበኝ።
I am doing just fine.
በጣም ደህና ነኝ ይላሉ።
I think we all know people like that.
እንደዚህ ያሉ ሰዎችን የምናውቅ ይመስለኛል።
One of the greatest examples of this type of person in the Bible is the apostle Peter.
በመጽሐፍ ቅዱስ ውስጥ ለእንደነዚህ አይነት ሰዎች ወይም ግለሰቦች ጥሩ ምሳሌ የሆነው ሐዋርያው ጴጥሮስ ነው።
Peter represents those who refuse to get in touch with their own fears.
ጴጥሮስ ከራሳቸው ፍርሃት ጋር ላለመነካካት የሚጥሩ ሰዎችን ይወክላል።
Peter represents all those who cover up their fears by all kinds of perceived strength and self-confidence.
ጴጥሮስ ፍርሃታቸውን ብርቱ በመሆንና የራስ መተማመንን ስሜት በማዳበር ፍርሃታቸውን መሸፈን እንደሚችሉ የሚያስቡ ሰዎችን ይወክላል።
If you look at Peter's early life,
የጴጥሮስን የቀድሞ ሕይወት ብትመለከቱ,
you would never have depicted him as a fearful man.
ፈሪ እንደነበር ማወቅ አትችሉም።
He was brash and abrupt.
ነገሮችን ሁሉ የሚፈልግና ድንገተኛ የሆነ ነገሮችን የሚያደርግ ሰው ነበር።
He was impetuous and self-confident.
ችኩልና በራሱ የሚተማመን ነበር።
You know, God has a hard time using people like that.
አያችሁ እግዚአብሔር እንዲህ ባሉ ሰዎች ለመጠቀም ጊዜ ወስድበታል።
God has to break this type of person before he can use them.
እግዚአብሔር በእንደነዚህ አይነት ሰዎች ከመጠቀሙ በፊት ሊያሸንፋቸው ይገባዋል።
If you contrast Peter with Thomas, you would say when it comes to fear, they were opposites.
ጴጥሮስና ቶማስን ከፍርሃት አንጻር ካነጻጸራችኋቸው ተቃራኒዎች ነበሩ።
We saw in the last message Thomas had fear written all over him.
በባለፉት ትምህርታችን ቶማስ በጣም ፈሪ እንደነበር ተመልክተናል።
But not Peter.
ጴጥሮስ ግን እንደዚህ አልነበረም።
Yet in reality each man was as fearful as the other.
ይሁን እንጂ እውነታው እያንዳንዱ ሰው ልክ እንደሌላው ፈሪ መሆኑ ነው።
One wore his fears on his sleeves.
አንዱ ፍርሃቱን ይለብሰዋል።
The other drove his fears underground.
ሌላው ደግሞ ፍርሃቱን ይቀብረዋል።
Thomas let his fears publicly haunt him.
ቶማስ ፍርሃቱ በሰው ፊት ሁሉ እስኪታወቅበት ድረስ ተቆጣጥሮት ነበር።
Thomas was external in his expression of his fears.
ቶማስ ፍርሃቱን በሚታይ መልኩ ነበር ይገልጽ የነበረው።
Peter bottled it up and pretended that it wasn't there.
ጴጥሮስ ደግሞ በእርሱ ዘንድ ፍርሃት የሚባል ነገር እንደሌለ ደበቀው።
Thomas put his fear on display.
ቶማስ ፍርሃቱን አሳየው።
Peter convinced himself that his fears did not exist.
ጴጥሮስ ግን ፍርሃቱ በእርሱ ዘንድ እንደሌለ አድርጎ ራሱን አሳመነ።
So judging Peter from the outside, you would have to say he was not fearful.
ታዲያ ጴጥሮስን ከውጭ ብቻ በመመልከት ፈሪ አይደለም ልትሉ ትችላላችሁ?
None of us would have pointed our finger to Peter and say, here goes a fearful man.
ማናችንም ጣቶቻችንን ወደ ጴጥሮስ ቀስረን ፈሪው ሰው ይሆንና አንልም።
Thomas, yes, but not Peter.
አዎ, ቶማስ ፈሪ ነው, ጴጥሮስ ግን አይደለም።
Well, look at some of Peter's public statements.
ደና እንግዲህ የጴጥሮስን ንግግር ተመልከቱ።
Listen to what Peter said on a few occasions.
ጴጥሮስ በጥቂት አጋጣሚዎች ላይ የተናገራቸውን አድምጡ።
The first is in Matthew 26.
የመጀመሪያው በማቴዎስ ወንጌል ምዕራፍ 26 ላይ ያለው ነው።
Here's what Peter said.
እንዲህ ነበር ያለው።
Jesus?
Jesus?
If all forsake you, I will never forsake you.
ሁሉም እንኳ ቢተውህ እኔ አልተውህም።
I will die for you.
ስላንተ እንኳ ሞታለሁ።
When the other disciples wobbled regarding who Jesus was?
ለላይኛው ደቀ መዝሙር ኢየሱስ ማን መሆኑን ለማወቅ ሲውተረተር
In Matthew 16 Peter said
ጴጥሮስ ግን በማቴዎስ ምዕራፍ 16 ላይ እንዲህ አለ
You are the Christ the son of the living God
አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ
When the soldiers came to arrest Jesus in the garden of Gethsemane
በጌቴሴማኒ አትክልት ስፍራ ወታደሮች መጥተው ኢየሱስን ሲይዙት
All the others ran away but not Peter
ሁሉም በሸሹ ጊዜ ጴጥሮስ ግን በዚያ ነበር
In John 18:10
በዮሐንስ ወንጌል ምዕራፍ 18 ቁጥር 10 ላይ
Peter pulled his sword and cut the ear of the policeman.
ሰይፉን መዞ የወታደሩን ጆሮ ቆረጠ።
On the outside Peter was confident.
ከውጭ ሲታይ ጴጥሮስ ደፋር ነው።
On the outside he appeared fearless and indomitable.
ከውጭ ሲታይ የማይፈራና የማይበገር ይመስላል።
Yet looking beneath the facade he had not yet confronted his fears.
ውስጡን ግን ስትመለከቱ ከፍርሃቱ ጋር አልተጋፈጠም።
His fear was hidden in all of its insidious and destructive nature.
ፍርሃቱ ሁሉ ውስጡን ጎርቶታል።
As I have been telling you throughout this series of messages,
በዚህ የተከታታይ ትምህርት ስነግራችሁ እንደነበረው,
the emotion of fear was a God-given gift to us.
የፍርሃት ስሜት እግዚአብሔር ለኛ የሰጠን ስጦታ ነው።
But when Adam and Eve sinned in the garden,
አዳምና ሔዋን በኤደን ገነት ኃጢአት ባደረጉ ጊዜ ግን
They reversed the purpose for which the gift was given.
ፍርሃት የተሰጠበትን ዓላማ አጣመሙት።
The gift was clearly given to fear God and God alone.
ፍርሃት የተሰጠው እግዚአብሔርና እርሱን ብቻ ለመፍራት ነበር።
But they inverted that gift and began to fear people.
እነርሱ ግን ለውጠው ሰውን መፍራት ጀመሩ።
More than that, they developed a dichotomy between public image and private life which we all have inherited.
ከዚያ በበለጠ እኛም የወረስነውና ለሶፊት የሚባልና የግል የሚባል ሁለትዮሽ አዳበሩ
Because of sin
በኃጢአት ምክንያት
we hide what we think is unacceptable and display to the public only what we think people want to see
በሰዎች ዘንድ ተቀባይነት የለውም የምንላቸውን ደብቀን ያለውን ደግሞ እናሳያለን
we pretend to be who we are not
ያልሆነውን እንደሆነን አድርገን እንመላለሳለን
Sooner or later the two will catch up with each other.
አሁን ወይም ቆይቶ ሁለቱ ግን መጋጨታቸው አይቀርም።
Let me tell you a funny story about that.
ስለዚህ ነገር አንድ አስቂኝ ታሪክ ልንገራችሁ።
There was an army officer who was promoted to a higher rank.
ትልቅ የሥራ ዕድገት ያገኘ የፖሊስ መኮንን ነበር።
What came with that promotion was an impressive large office and a large desk.
በሥራ ዕድገት የሚማርክና ትልቅ የሆነ ቢሮ ከትልቅ ጠረጴዛ ጋር ተሰጠው።
But the newly promoted officer was worried that his former peers would not treat him with the respect that it is now due to his new rank.
ይሁን እንጂ ይሄ ፖሊስ መኮንን የቀድሞ ጓደኞቹ አሁን ባለው የሥራ ደረጃ መጠን አያከብሩኝም ብሎ መፍራት ጀምሯል።
So he tried to impress them by dropping big names.
እናም ትልልቅ ሰዎችን በማቅለል ያስገረማቸው ጀመር።
On his second day in the office,
አዲሱ ቢሮ በገባ በሁለተኛው ቀን
a private came and knocked on the door.
አንድ ሲቪል ሰው ደርሶ መጥቶ በሩን አንኳኳ።
And the officer said, "Wait a minute, I am on the phone."
መኮንኑም ቆይ አንዴ ስልክ ይዣለሁ አለ።
Then he quickly picked up the receiver and said very loudly so that the private could hear him, "Yes, sir, General, I will call the president right now."
ከዚያም ወዲያው የስልክ ጅታውን አነሳና ድምጹ ከበሩ በስቲያ የቆመው ሰው እንዲሰማ በማለት እሺ ጀነራል አሁንኑ ለፕሬዝዳንቱ ደውላለሁ።
He said, "No, sir, I will not forget."
በፍጹም አረሳ ማለቀይ ማለት ጀመረ።
He said, "It was great visiting with you, sir."
በጣም ትልቅ ጉብኝት ነበር ከእርሶ ጋር የነበረኝ አለቀይ አለ።
And this conversation went on for a few minutes.
ይህንንም ንግግር ለተወሰኑ ደቂቃዎች አደረገ።
When he put the receiver down, he called the private. He said, "Come on in."
የጥሪ መቀበያውንም አስቀመጠና ግባ ብሎ እንግዳውን ጠራው.
And he said to him, "I said, what do you want?"
ከዚያም ምን ፈልክ አለው.
He said, "Sir, I am here to hook up the phone."
ሰውየውም አለቃዬ ስልኩን ልገጥም ነው የመጣሁት አለው.
Like Peter, many Christians who are saved and sanctified put on an image that is totally different from the real person.
ልክ እንደ ጴጥሮስ ብዙ ክርስቲያኖች ከማንነታቸው ውጪ የሆነ ስዕል ውስጥ ራሳቸውን ያስቀምጣሉ.
But here's the problem.
ችግሩ ግን ይህ ነው.
As long as they drive their fears underground,
ፍርሃታቸውን ወደ ታች በቀበሩ መጠን
they prolong the process of bringing it up into the open and dealing with it and have victory over it.
እንዲታወቁና ድል እንዲነሱት መንገድ ይከፍቱለታል.
As long as they are preoccupied with the outer facade,
በውጫዊ ነገር በተያዙ ቁጥር
they will prolong the pain and miss out on the joy of conquering fear.
ፍርሃትን በማሸነፍ የሚገኘውን ደስታ አጥተው በህመም ውስጥ ይሆናሉ.
When I think about those who drive their fears underground and project a false image of reality,
ፍርሃትን ስለሚደብቁና ያልሆኑትን ስለሚሆኑ ሰዎች ሳስብ,
I'm reminded of the British archaeologist who discovered the tomb of Tutankhamun.
የቱታንካሙን መቃብር ያገኘውን እንግሊዛዊ የስነ ቅርስ ተመራማሪ ትዝ ይለኛል.
Most of you have seen the mask either in person or on television.
ብዙዎቻችሁ ሽፋኑን በአካል ወይም በቴሌቪዥን አይታችሁታል ብዬ አስባለሁ.
If you go to the Cairo Museum, you'll see it.
Gibbs Cairo demigenyo museum kehidachu tagenyutallachu.
There is a beautifully decorated casket.
Betam yashabarqna wub yihone yeresa satin alle.
Inside of it there is another casket.
Bowstu degmo lela satin alle.
Inside the second casket there was a third casket that was covered with gold leaf.
Hulettenga satin ust degmo bewerq yetelebete lela sostenga satin tagenyallachu.
Inside the third casket there was a fourth casket that was made of pure gold.
በሶስተኛው የሬሳ ሳጥን ውስጥ ደግሞ ሙሉ በሙሉ ከንጹህ ወርቅ የተሰራ ሳጥን ታገኛላችሁ.
Inside the fourth casket there were gold clothes with that famous gold mask.
በአራተኛው ሳጥን ውስጥ ከወርቅ የተሰራ አልባሳት ከታዋቂው የፊት መሸፈኛ ጋር ታገኙታላችሁ.
But do you know what was inside the gold clothes?
ከወርቁ ልብስ ውስጥ ግን ምን እንዳለ ታውቃላችሁ?
The blackened, dried out remains of a very ancient corpse.
የደረቀና ረጅም ዘመን ያስቆጠረ ሬሳ.
No matter how we disguise it,
ምንም ያህል ተሸፈነ ቢሆን,
no matter how we conceal it,
ምንም ያህል ቢደበቅ እንኳ,
no matter how to cover it up,
በምንም አይነት ነገር ቢሸፈን,
the dead dry bones of fear have to be exposed and confessed in order to be defeated.
ሙት የሆነ ደረቅ የፍርሃት አጥንት ለሽንፈት አግጦ ይወጣል.
Jesus took compassion on Peter and embarked on the process in Peter's life just as he did with Thomas.
ኢየሱስ ስልክ ለቶማስ እንዳደረገ ሁሉ ለጴጥሮስም ራርቶ በሕይወት ውስጥ ሥራ ጀመረ.
The process was getting him to expose and identify and acknowledge his fears so that he may learn how to have victory over his fears.
ሂደቱ ጴጥሮስ ፍርሃቱን እንዲገልጥ እንዲለይና እንዲያውቅ በማድረግ በፍርሃት ላይ ድል ማድረግን እንዲማር ማስቻል ነው.
I have selected only two profound encounters that Jesus allowed Peter to have with his fears in order to help him defeat his fears.
ኢየሱስ ፍርሃቱን እንዲያሸንፍ በጴጥሮስ ሕይወት ያደረጋቸውን ሁለቱን ዋና ገጠመኞች መርጫለሁ.
The first one is in Matthew 14:22.
የመጀመሪያው በማቴዎስ ምዕራፍ 14 ቁጥር 22 ላይ ይገኛል.
Jesus had just finished feeding 5000 with only 5 loaves and 2 fish.
ኢየሱስ 5000 ሰዎችን በአምስት እንጀራና በሁለት አሳ መግቦ ጨርሷል.
Whether this crowd believed in Jesus or not, they came for the food.
ህዝቡ በኢየሱስ ይመን ወይም አይመን ለምግብ ነበር የመጣው.
The crowd was pressing on them from every direction.
ህዝቡ ከየአቅጣጫው ይጋፋ ነበር.
And finally Jesus said it was time to get away from the crowd and go to the school of practical faith.
በመጨረሻም ኢየሱስ ከህዝቡ ተለይቶ ወደ ተግባር ትምህርት የሚከደበት ጊዜ ነው አለ.
And that is not exactly what he said, but I want you to understand the meaning of it.
በርግጥ ኢየሱስ በቀጥታ እንደዚህ አይደለም ያለው. እኔ ትርጉሙን እንድትረዱት ብዬ ነው.
He said, "Let's go to the Lake of Galilee where the lesson will take place."
ትምርቱ ወደሚሰጥበት ወደ ገሊላ ሐይቅ እንሂድ አላቸው.
The sea was the area of Peter's strength.
ባህሩ የጴጥሮስ የብርታት ክልል ነው.
The sea was the area of Peter's knowledge.
የገሊላ ባህር የጴጥሮስ የእውቀት ክልል ነው.
This was the area of Peter's confidence.
ይህ ጴጥሮስ የሚተማመንበት አካባቢ ነው።
Right on the water.
ውሃው ላይ
Peter and the other fishermen were familiar with the Sea of Galilee.
ጴጥሮስና ሌሎች አሳጥማጆች የገሊላ ባህርን በደንብ ያውቁታል።
They knew it backwards and forwards.
ዙሪያ ገባውን ጠንቅቀው ነው የሚያውቁት።
They knew where the sandbars were.
ያሸዋውን ጠርዝ ያውቁታል።
They knew where the rough spots were.
መጥፎ ቦታ የቱ ጋር እንደሆነ ያውቃሉ።
They knew how to handle the wind and the storms.
ንፋሱንና ማዕበሉን እንዴት አድርገው መቆጣጠር እንዳለባቸው ያውቃሉ።
They have been through it all and they knew it all.
በዚህ ሥራ ውስጥ ስለነበሩ ሁሉንም ያውቃሉ።
I am convinced that the Lord Jesus had a sense of humor.
ጌታ ኢየሱስ ተጫዋች አይነት እንደነበር አስባለሁ።
He wasn't going to teach Peter this important lesson on the mountain.
ጴጥሮስን ወደ ተራራ ላይ አውጥቶ አላስተማረውም።
But in the water.
በውሃ ላይ እንጂ።
I will tell you more about this in my next message.
በሚቀጥለው መልእክቴ ስለዚህ ነገር የበለጠ ነግራችኋለሁ።
They got into the boat.
ከዚያም ደቀ መዛሙርቱ በጀልባ ተሳፈሩ።
And Jesus promised to meet them on the other side.
ኢየሱስ ደግሞ በሌላ በኩል እንደሚያገኛቸው ነገራቸው።
His plan was to teach Peter the lesson of confronting his hidden fears.
የኢየሱስ እቅድ ጴጥሮስ ከተደበቀ ፍርሃቱ ጋር እንዲጋፈጥ ማድረግ ነበር።
The Lord went up to the mountain to pray and spend time with the Father.
ጌታም በተራራው ላይ ወጣና በጸሎት ከአባቱ ጋር ጊዜ ወሰደ።
Jesus considered it very important to fellowship with the Father.
ኢየሱስ ከእግዚአብሔር ጋር ጊዜ መውሰድን እንደ አስፈላጊ ነገር ወስዶታል።
And you should too.
እናንተም እንደሱ ማድረግ አለባችሁ።
Before you can help anyone, you have to spend adequate time with your heavenly Father.
ማንንም ከመርዳታችሁ በፊት ከሰማይ አባታችሁ ጋር በቂ ጊዜ ልታሳልፉ ይገባችኋል።
Before you can minister to anyone, you must first be able to minister to your heavenly Father.
ማንንም ከማገልገላችሁ በፊት መጀመሪያ የሰማይ አባታችሁን ማገልገል አለባችሁ።
Before you can be effective with people, you have to be affected by the presence of the Lord.
ከሰዎች ጋር የተሳካላችሁ ከመሆናችሁ በፊት በቅድሚያ በእግዚአብሔር ሕልውና የተሳካላችሁ ልትሆኑ ያስፈልጋችኋል።
So when they got into the water, the wind began to blow.
ታዲያ በውሃ ላይ መሄድ ሲጀምሩ ንፋሱ መንፈስ ጀመረ።
The sea started to get rough and the waves began to get high.
ባህሩ መናወጥ ማዕበሉን መዝለል ጀመረ።
And these experienced fishermen began to panic.
እናም እነዚህ ልምድ ያላቸው አሳጥማጆች መጨነቅ ጀመሩ።
They rowed and rowed and rowed.
ቀዘፉ ቀዘፉ ቀዘፉ።
But they were not making any headway.
ግን ምንም ያህል መሄድ አልቻሉ።
And the more they tried, the worse the situation got.
ብዙ በገፉና በመከሩ ቁጥር ደግሞ ችግሩ እየባሰ መጣ።
Many of you have been there and you know what I'm talking about.
ብዙዎቻችሁ በእንዲህ አይነት ሁኔታ ውስጥ አልፋችሁ ስለምታውቁ የምለውን ትረዳላችሁ።
You know the feeling of rowing and rowing the boat of your life alone.
የሕይወታችሁን ጀልባ ብቻችሁን የመቅዘፍን ስሜት ታውቁታላችሁ።
You know the feeling of what it is not to be making headway.
ፈቀቅ ያለ ማለትንም ነገር ታውቃላችሁ።
In Mark chapter 6 verse 48.
በማርቆስ ምዕራፍ 6 ቁጥር 48 ላይ
He tells us that during that time of rowing until 3 or 4 o'clock in the morning Jesus was watching them from above.
ኢየሱስ ለ3ና 4 ሰዓታት ያህል ከላይ ሆኖ ያያቸው እንደነበር ይነግረናል።
Have you ever asked yourself why didn't Jesus come from the mountain as soon as he saw them in trouble?
ኢየሱስ ልክ ችግር ውስጥ መግባታቸው እንደተመለከተ ወዲያውኑ ለምን ወደ እነርሱ አልመጣም ብላችሁ ጠይቃችሁ ታውቃላችሁ?
The Bible tells us a little bit about why Jesus did not come immediately.
መጽሐፍ ቅዱስ ኢየሱስ ለምን ወዲያው እንዳልመጣ በትንሹ ይነግረናል።
It is because part of the lesson plan was to let Peter begin to acknowledge his fears.
ምክንያቱም ኢየሱስ ጴጥሮስ ፈሪነቱን እንዲያውቅ ለማድረግ ያዘው የትምህርት እቅድ በመሆኑ ነው።
That fear that Peter has been adamantly refusing to acknowledge.
ጴጥሮስ አልቀበል ብሎ የዘጋውን ፍርሃቱን እንዲያውቀው ነው።
I want you to know that Jesus is always watching you.
ኢየሱስ ሁልጊዜ እየተመለከታችሁ እንዳለ እንድታውቁ ፈልጋለሁ።
And just because he is delaying the answer does not mean that he is denying you the answer.
እና ታዲያ ዘግይቷል ማለት አይመለከታችሁ ማለት አይደለም።
Delay does not mean denial.
መዘግየት ማለት መካድ ማለት አይደለም።
In the middle of your storm he is watching you.
በማዕበል ውስጥ እንኳን ሳላችሁ እየተመለከታችሁ ነው።
In the middle of your straining hands on the oars he is watching you.
በመቅዘፍ የደከመውን እጃችሁን እየተመለከተላችሁ ነው።
When the wind is blowing hard at your face he is watching you.
ንፋሱ በእናንተ ላይ በኃይል በነፈሰ ጊዜም እየተመለከታችሁ ነው።
But there are lessons that he wants you to learn.
እንድትማሩት የሚፈልገው ትምህርት ግን አለ።
There are emotions that he wants you to confront.
ልትጋፈጡት የሚገባችሁ ስሜቶች አሉ።
There are fears that he wants you to overcome.
ልታሸንፉት የሚገባ ፍርሃት አለ።
These cannot be learnt any other way other than facing them head on.
እንዲህ አይነቱን ነገር ተጋፍጦ ከማየት ውጪ ሌላ መማሪያ ዘዴ የለውም።
On the hill looking down to the sea, what were Jesus doing?
ኢየሱስ ከተራራው ጫፍ ላይ ቆሞ ወደ ባህሩ እየተመለከተ ምን ያደርግ ነበር?
Most likely he was interceding for them.
ሊሆን የሚችለው እየማለደላቸው እንደነበረ ነው።
And planning the right time to come to them.
ትክክለኛው ጊዜ እስኪመጣም እየጠበቀ ነበር።
But he had to come to them when he is going to do the impossible.
የሚመጣው ግን ማንንም ሊሰራ የማይችልውን ለመስራት ነበር።
Why?
ለምን ቢባል?
Because our God is the God of the impossible.
ምክንያቱም አምላካችን የማይቻል ነገር አምላክ ስለሆነ ነው።
I know you want to know how Jesus helped Peter to confront his fears.
ኢየሱስ ጴጥሮስ ፍርሃቱን ይጋፈጥ ዘንድ እንዴት እንደረዳው ማወቅ እንደምትፈልጉ አውቃለሁ።
Tune in next time to hear the answer.
እና መልሱን ለመስማት በሚቀጥለው ጊዜ ሬዲዮናችሁን ክፈቱ።
Until then I wish you God's richest blessing.
እስከዚያው ግን የእግዚአብሔር በረከት በእናንተ ላይ ይሁን። የተከበራችሁ አድማጮቻችን ለዛሬ ነበርን ፕሮግራም የስካኑን ይመስላል። ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን። የፕሮግራማችን መገኛ የሆነው ያየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ነው። ደግሞ አለው 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ሲሆን ለድህረ ገጽ ተጠቃሚዎች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን ገልጻለን። የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን። በሰላም ደሩ።